ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን።
ዛሬ እለቱ በዚህ በያዝነው ጊዜ አቆጣጠር ፌብራሪ 15 2015 ሲሆን በሳምንቱ እሁድ በKFCD 990 AM እንዲሁም በሬዲዮ የስልክ መስመራችን በ7124329790 የሚደመጠውን መርሃ ግብራችንን ስንጀምር ቫላንታይን ዴይ ወይንም የፍቅርን ለምታከብሩ ሁሉ መልካም በዓል እየተመኘን ነው። ጤና ይስጥልን፣ እንደምሰነበታችሁ ውድ አድማጮቻችን። አድማጮቻችን ፕሮግራማችን ይከተላል። ሰሞኑን ያለው ብርድና ቅዝቃዜ እንዲሻለው ምናልባት የሀገራችንን ውበትና ተፈጥሮ በሚወድሰውና በሚያስቀኘው የወረታው በዜማ ያንን ዜማ ብናሰማችሁ በትንሹም ይሁን ሙቀት በመጨመር ብርዱን እንከላከላችኋለን ብለን ተስፋ በማድረግ ነው። ዛሬም የተለያዩ መርሃ ግብሮችን ይዘን ቀርበናል። የመጀመሪያው ዝግጅት የሚሆነው ሰሞነኛ ብለን ያዝነውና በማህበራዊ ድረገጾች በስፋት ውይይት ሲደረግበት የነበረ አንድ ጉዳይ አለ። ለጉዳዩ መነሻ የሆነን በአንድ የቤተክርስቲያን አገልጋይ ወይንም ፓስተር በደል ደርሶብኛል ያሉ የቤተመቤትና ባለቤታቸው ለቪኦኤ ከሰጡት ቃለ ምልልስ በመነሳት ያዘጋጀን ጉዳይ ሲሆን ይህን በሚመለከት በተለይ ደግሞ አንድ ሰው ፓስተር ወይም መጋቢ ወይንም የቤተክርስቲያን አገልጋይ የሚሆነው አካውንታንት ወይም ነርስ ወይንም ሌላ አይነት የስራ መስክ በማጣት የስራ ፍለጋ አይነት በመግባት ነው ወይስ የተለየ ክራይቴሪያ አለው በሚል መነሻነት ከረጅም ዘመን የቤተክርስቲያን አገልጋይ ከሆኑት ከቄስ ዶክተር ቶሎሳ ጉዲና ጋራ ሰፋ ያለ ውይይት አድርገናል። በመርሃ ግብራችን የመጀመሪያው ክፍል ይቀርባል። በሁለተኛው መርሃ ግብራችን የዓለምን ወቅታዊ ሁኔታ በምንዳስበት ክፍል በዩክሬን ጉዳይ ላይ የአውሮፕ አገር መሪዎችና የአሜሪካ ጉዳዩን በመፍታት ላይ ያላቸውን የፖለቲካ አሰላለፍና የአቋም ልዩነትን በተመለከተ የጀርመን ድምጽ ሬዲዮ በዜና ማህደሩ ነጋሽ መሐመድ ያቀረበው ትንታኔ ችግሩን በመፍታት ላይ እነዚህ ባለጸጋ ሀገሮች ያላቸውን የአመለካከት ልዩነት በግልጽ ስለሚያስረዳ ያንን እናቀርብላችኋለን። በመሃልም አንዳንድ ማስታወቂያዎች ይኖርናል። እንግዲህ አብራችሁን ቆዩ።
ሰሞነኛ ትዝብት በዚህ ሰሞን በተለያዩ የማህበራዊ ድረገጾችና የመወያያ መድረኮች ላይ በአንድ ቤተክርስቲያን አገልጋይ ወይንም ፓስተር ወይንም መጋቢ ፓስተር ወይም መጋቢ የሚለውን ቃል በትምህርት ጥቅስ እንዳስቀምጥ ነው ልብ ይሏል አድማጮች የተለያዩ አውድ ያላቸው አስተያየቶች እየተሰጡ ይገኛሉ። ለዚህ አስተያየት መነሻ ወይንም ምንጭ የሆነ ጉዳይ ተበዳዮች ሆነናል ያሉ ባልና ሚስት በቪኦኤ የሁድ ምሽት ፕሮግራም ወይንም ራሀግብር ላይ በመቅረብ ያደረጉት ቃለ ምልልስ ነው። በጋዜጠኛ አዲሱ አበበና አሉላ ከበደ ተዘጋጅቶ ከቀረበው ቃለ ምልልስ መረዳት እንደተቻለው ተበዳይነን የሚሉት ወይዘሮና የህግ ባለቤታቸው ጉዳዩን ወደ አደባባይ ለማውጣት የፈለጉበት ዋናው ምክንያት አገልጋይነን፣ ዘማሪነን፣ መጋቢነን፣ ፓስተርነን፣ ፈዋሽነን፣ ወዘተነን በሚሉ ሰዎች የሚፈጠር ወይም እየተፈጠረና እየተደረጉ ያሉ ኃጢያትን ለማስቆምና ለመክታት እኛ ምሳሌ እንድንሆንና በእኛ ላይ የደረሰው ታሪክ ለሌሎች አይን መክፈቻ ወይንም ገራጭ እንደሚሆን የሚያስተላልፈው መልእክት እንዳለ ለማስገንዘብ ነው ሲሉ ተደምጠዋል። እንደ አንድ የማህበራዊ ድረገጽ አዘጋጅነትና የሳምንታዊ የኮሚኒቲ ሬዲዮ አቅራቢነታችን ከተለያዩ አድማጮቻችንና የድረገጽ አንባቢዎቻችን የሚደርሱንን መልእክቶች በማንበብና በመገምገም የራሳችንን ስሜት ቆጠብ አድርገን ይህን ጉዳይ በምን መልኩ ማቅረብ እንዳለብን ስናስብ ቆይተናል። ከምናገኛቸው አስተያየቶችና ከምናነባቸው ጽሑፎች ተነስተን የሚከተሉትን አንኳር ጉዳዮች ለውይይት ለማቅረብ አሰብን። በቅድሚያ አንድ ሰው የቤተክርስቲያን አገልጋይ እንግዲህ አገልጋይ ስንል የኦርቶዶክስም ሆነ የፕሮቴስታንት ቄስ ወይም ፓስተር መሆን የሚችለው ምን አይነት መመዘኛዎችን አሟልቶ ሲገኝ ነው? ዛሬ በተለይ ከሀገር ውጭ ያሉ ቤተክርስቲያኖችን ስንመለከት ካለባቸው የሰው ጥረት አንጻር እንደ ሀገር ቤቱ ተበጥረውና ተንጠርጥረው ወይንም ስክሩቲናይዝድ ሆነው ሳይሆን ለአገልግሎት የሚወጡት ጥሩ የመናገር ወይንም አንደበተሩቱ መሆን ወይም የማዘብ ችሎታ ወይም ከዚህ በፊት የሚያቋቸው ጓደኞቻቸው አገልጋይ ሆነው ጠቀም ያለ ገቢ ሲያገኙ በመይታቸው ልባቸው ተስቦ እንደሆነ ካንዳንዶች ልምድ ማስተዋል ይቻላል። እንደውም አንድ ዜማና ማሲንቆ የሚጫወቱ ድምጸ መረዋ ሰው ድሮ የሚያቋቸውን ጓደኛቸውን አግኝተው እንዴ ይሄን የመሰለ ድምጽ ይዘህ ለምን አትቀድስም ብለው እኚህ ጓደኛቸው እንደገፋፋቸውና እኚህም ሰው ቀዳሽ ለለበት ቤተክርስቲያን ፈልገው መቀጠራቸውን ሰምተናል። በተመሳሳይ መንገድ እንዲሁ ነርስ ልሁን ወይስ አካውንታንት ወይስ የቤተክርስቲያን ፓስተር ብለው እጣ በማውጣት መድረክ የጨበጡም እንዳሉ ታዝበናል። የኛ እምነት ሁላችንም ሰዎች በመሆናችን ኃጢያት መስራት የለብንም ወይንም ፍጹም ነን ብለን እንኪያ ሰላምታ ለመቅጠም እንዳልሆነ አርማቻችን ሁሉ ልትገነዘቡልን ይገባል። በደምሳሳው ስንሄድ ሁለት አይነት ኃጢያቶች እንዳሉ እንረዳለን። አንደኛው በኢንስቲትዩሽን ወይንም በድርጅት የማለት በሃይማኖት ተቋማት ስም የሚፈጠር ኃጢያት ሲሆን ሁለተኛው ደግሞ በግለሰብ ደረጃ የምንም አይነት ድርጅትን ሳይወክል በራስ ወይንም በቤተሰብ መሃል የሚፈጠር ኃጢያት ነው። በርግጥ ቤተሰብ የህብረተሰብ መሰረት ነውና በቤተሰብ መሃል የሚፈጠረውንም ኃጢያት ለህብረተሰቡ የሚያቀብለው ዱላልና አሳነሰልናው ይገባም። ታዲያ ውይይታችንን በዚህ ዙሪያ በማስቀኘት ለዚህ መልስ እንዲሰጡን የረጅም ዘመን የቤተክርስቲያን አገልጋይ የሆኑትን ቄስ ዶክተር ቶሎሳ ጉዲናን ጋር ስልክ ጠራን። ቄስ ዶክተር ቶሎሳ ጉዲና በአትላንታ የኢትዮጵያ ቤተክርስቲያን መሪና አገልጋይ ሲሆኑ ጥያቄያችንን ለመመለስና ካድማጫችን ጋር ለመወያየት ፈቃደኛ በመሆናቸው ከሳቸው ጋር ያረክነው ገላጭ ውይይት በመሆኑ ብዙን ነገር ይመልሳልና እንዳለ እናቀርብላችኋለን። በዚህ አጋጣሚ ከውይይቱ በኋላ የተለየ አስተያየት ሐሳብ ያላችሁ አገልጋዮችም ሆነ ምናልባት መሆን ይችላልላችሁ ሐሳባችሁን ልትሰጡን ምትፈልጉ በድረገጻችን ማለትም www.ethiopianthisweek.com በመግባት ደግሞ አለው የድረገጹን አድራሻ www.ethiopianthisweek.com አንድ ቃል ነው ምንም አይነት ዳት የለውም በመግባት ኮንታክት አስ በሚለው መልእክት ብትልኩልን ወይም ደግሞ ethiopianthisweek@gmail.com ይሄ የኢሜል አድራሻችን ነው ethiopianthisweek@gmail.com ብላችሁ መልእክት ብትልኩ አለበለዚያ ደግሞ በስልክ ቁጥር 712-432-9790 በነገራችን ላይ ይህ የሬዲዮ ስልካችን የሬዲዮ ፕሮግራማችን የሚሰማበት ስልክ ነው 0ን ብትጫኑ 712-432-9790 ደውላችሁ 0ን ብትጫኑ መልእክት ልታስቀምጡልን ትችላላችሁ ደውለን ልናገኛችሁ እንሞክራለን። አሁን ከቄስ ዶክተር ቶሎሳ ጉዲና ጋር ወደ አደረግነው ውይይት በዚች የመሻገሪያ መዝሙር እንተላለፋለን። አብራችሁን ቆዩ።
Better
አርማቻችን አሁን በመስመር ላይ ቄስ ዶክተር ቶሎሳ ጉዲና በአትላንታ የኢትዮጵያ ወንጌላይት ቤተክርስቲያን አገልግሎት በቅድሚያ ቄስ ዶክተር ቶሎሳ ጉዲና የደረገጻችን የethiopianthisweek.com ወይንም ኢትዮጵያን በሳምንት ድረገጽ ሳምንታዊ የሬዲዮ መራግብራችን እንግዳ በመሆኑ ባርማቻችን ስም በጣም ከልብ ያመሰገንኩኝ ፍቃደኛነትዎን ስለገለጹልን በነገራችን ላይ ብዙ ሰዎችንም ያነጋግረን ነበር ባያስደላለም ሆነና አንድ ወገን ብቻ እንዳናሰማ ከተለያዩ የተለያዩ ወገኖችንም አስተያየት ማሰባሰብ ስላለብን እርሶ ፍቃደኝነትዎን በአጭር ጊዜው ስለገለጹልን አርማቻችንን በዚያ አጋጣሚ ባርማቻችን ስም ላመሰግን እፈልጋለሁ። እስኪ ወደ መጀመሪያው ጥያቄ ልሰዶት ቄስ ዶክተር ቶሎሳ ጉዲና ብዙ ጊዜ አሁን በሰሞኑ በምንሰማቸው በማህበራዊ ድረገጾችና በፌስቡክ በትዊተር እስከምናያቸው አንዳንድ ጉዳዮች ላይ በመነሳት ነው ውይይት የምናረጋውና እንደው የብዙ ሰዎች ጥያቄ የሚሆነው ምንድነው አንድ ሰው አገልጋይ በተለይ በእኛ በሀገራችን ኔታ አገልጋይ ሊሆን የሚችለው ከምን በመነሳት ነው? ለምሳሌ በፕሮቴስታንት እምነት በዚህ በፈረንጆ ሀገር ስናይ ሲጀምሩ የሰንበት አስተማሪዎች የፕሮግራም መሪዎች ወይንም አሲስታንት ፓስተር የተባለ ይጀምሩና በኋላ ሙሉ ፓስተርነት ወይንም ሙሉ የቤተክርስቲያን አገልጋይነት ቦታ ይኖራቸዋል። በእኛ ሀገር ያለው ልምድ እንዴት ነው ቄስ ዶክተር ቶሎሳ?
በእኛ ሀገርም የተለመደው ዱሮ አንድ ሰው ከሁሉ በላይ ከሁሉ በፊት ስለጋበዛችሁኝ እግዚአብሔር ባርካችሁ አንተንም ወንድሜ እግዚአብሔር ይባርክ የምሰሙትንም የእግዚአብሔርን ሰዎች እግዚአብሔር ይባርካቸው። በምድራችን ዱሮ እኔ ሳድግ አንድ ሰው ዝም ብሎ ተነስቶ ፓስተር አይባልም ቄስ አይሆንም እንትን አለው ደረጃ አለው። ምንድነው እሱ? መጀመሪያ የወጣቶች መሪ ይሆናሉ ወይም ደግሞ እንትን ካልሆነ ወንጌላዊ ይሆናሉ ወይም አንዳንድ በቤተ ክርስቲያን ስራ ውስጥ ይሳተፋሉ። አመላቸው፣ ጠባቸው፣ ስጦታቸው ከታወቀ በኋላ ለትምህርት ይላካሉ እና ይላኩና ሄደው የሶስት አመት የሁለት አመት ባይብል ስኩል የሶስት አመት ባይብል ስኩል የአራት አመት ሰሚናሪ እዛ ቆዩ። በኋላ ተመልሰው ኦርዴንድ ይሆኑና ፓስተር ወይም ቄስ ይባላሉ። በዚህ በሂስቶሪካል ቸርች ማለት ነው እንደ ሉትራን አይነት ባሉት። ሌላው በሌሎች አብያተ ክርስቲያናት እንደ ሙሉ ወንጌል ወንጌልም እነሱ ብዙዎቹ በቃ እግዚአብሔር መንፈስ ወርዶባቸው ሲቀጣጠሉ በቃል አገልግሎት ይወጣሉ። ነገር ግን አያም ብሎን በመጽሐፍ ቅዱስ ጥናት ባይብል ስኩል እየሄዱ ሾርት ተርም የአጭር ጊዜ ኮርስ እየወሰዱ በዛ ይቀጥላሉ እና ከዛ በኋላ ከጊዜ በኋላ ነው ሰው ፓስተር ተብሎ የምጠራው። በአሁኑ ጊዜ ወደ ምዕራብ አገር ስንመጣ ነገሩ እየተለወጠ መጣ። በምዕራብ አገር እኛን የሚመራን ከላችን ላይ ያለው ቤተ እምነት ወይም ድርጅት ኦርጋናይዜሽን ስለሌለ አንድ ሰው የጌታ ፍቅር ካለው በቃ እኔ ለምን ቤተክርስቲያን አልሰብክም ይላል። ከዛ በኋላ ፓስተር ተብሎ ይጠራል እና እንደ ነገሩ የቤተ ክርስቲያንም አከባበር ትክክል አይደለም። በዚህ ምድር ላይ ዝም ብሎ አንድ ሚሄድና አንድ ሲቪል ይስከራይና ዘማሪ ይጠራና ሰባኪ ይጠራና በቃ ቤተ ክርስቲያን ላይ እንደዚህ አይደለም። ቤተ ክርስቲያን የሚጀምረው ሂስቶሪካሊ በታሪክ ውስጥ ነው። መጀመሪያ ምንድን ነው የሚሆነው? መጀመሪያ በመጽሐፍ ቅዱስ ጥናት በመሄድ ውስጥ ይጀምራል። ያም መጽሐፍ ቅዱስ ካደገ በኋላ እነዛ የመጽሐፍ ቅዱስ ተካፋዮች የሆኑትን ዲሳይፕል ወይም ደቀ መዛሙርት ለማድረግ ያስተምራል። እነዛ እያደጉ ሲሄዱ ከቤት ወጡና አንድ ቦታ ሎኬሽን ይከራዩና አንድ ቦታ ተከራይቶ ከዛ በኋላ ቤተክርስቲያን ጀመርን ይላሉ። ዛሬ ቤተክርስቲያን ጀመርን ይባላል። ቋንቋውም ትክክል አይደለም፣ ወንድም አካሄዱም ትክክል አይደለም። እና ሰው ቤት የተከራየና አንድ ደግሞ የታወቀ ጀማሪ ወይም የታወቀ እንትን ስለጠራ ቤተ ክርስቲያን፣ ከዛ በኋላ ራሱ ፓስተር ይሆን ፓስተር ይባልና ይጠራል። ያ በጣም አደገኛ ነው። ምንድነው እሱ? በመጽሐፍ ቅዱስ ውስጥ በምንመለከትበት ጊዜ ፓስተር ማለት እረኛ ማለት ነው። የእረኞች እረኛ ጌታ ኢየሱስ ነው። በዕብራውያን ምዕራፍ 13 ከቁጥር 20 እስከ 21 በምናነብበት ጊዜ በዘላለም ኪዳን ደም ለረጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በቤቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያድርጋችሁ፣ ለእርሱ እስከ ዘላለም ድረስ ክብር ይሁን ይላል። ፓስተር በትልቅ አላብነት ስር ነው ያለው፣ በትልቅ ፓስተር ስር ነው ያለው፣ በትልቅ እረኛ ስር ነው ያለው። እና መልእክቱ አካሄዱ ኖሮ ከዛ ከራስ ከዛ ከቤተ ክርስቲያን ራስ ከሆነው ከቤተ ክርስቲያን እረኛ ከሆነው ከኢየሱስ ክርስቶስ መፍለቅ አለበት። እና ስለዚህ አንድ ፓስተር ለመሆን የሚያስፈልገው አንድ አትሊስት ቢያንስ ሶስት ነገር ያስፈልጋል። አንደኛ የእግዚአብሔር ጥሪ አለ ወይ? እግዚአብሔር ጥሪ እንዳለው መታወቅ አለበት። በሁለተኛ ደረጃ ይህ ሰው በእግዚአብሔር ሕዝብ ፊት ለመመላለስ ይህንን እግዚአብሔርን ሕዝብ ለመጠበቅ ሕዝቡን ለመምራት በአእምሮ የበሰለ ነው ወይ? ምክንያቱም እንግዲህ ህዝባችን ሃይማኖተኞችን ይወዳል። በጣም የሃይማኖት ሰዎችን በጣም ይገርማቸዋል። ስለሚያምኑን ቤታቸው፣ ንብረታቸው፣ ቤተሰባቸው ሁሉ ያምኑብናል ማለት ነው፣ ያምኑብናል ማለት ነው። አንድ ሰው በክፍል እንትን ብሎ አንድ ቦታ ሄድ ይባላል። በቀብል ጊዜ የሆነ ነገር ነው እና ይሄድና እኔ ፓስተር ሆናለሁ ቤተክርስቲያን ከብታለሁ ብሎ አንድ ቤተሰብ ጋር ይገባል። እዚህ አይደለም እ በአገር ቤት ነው። እና እዛ ገብቶ ይሄድና ከወላጆቹ በጣም ወደዱት። እግዚአብሔር ሰው ወደ ቤታቸው ስለመጣ ደስ አላቸው። አብረን እንሰራለን አሉ። በራ ቤታቸው ከፈቱለት። ከዛ በኋላ ትንሽ እንደቆየ ከሰዎቹ መጀመሪያ ሴት ልጅ ጋር መማገጥ ይጀምራል። አያቱ በአይምሮ ያልበሰለ ሰው ለሰው ትዳር፣ ለሰው ንብረት፣ ለሰው ህይወት መጠንቀቅ የማይችል ሰው ፓተር መሆን አይችልም። ስለዚህ በአይምሮ ማደግ ያስፈልገዋል እና መማር ያስፈልገዋል ማለት ነው። ሶስተኛ ደግሞ በመንፈሳዊ ዓለም በጌታ እውቀት ማደግ ይኖርበታል። እግዚአብሔርን ማወቅ የጭንቅላት ሰው ብቻ እንዳይሆን የልብ ሰው መሆን አለበት። አንድ ሰው እውነተኛ እረኛ ለመሆን በአእምሮም በልቡም በእውቀትም በመንፈስም የበሰለ ሲሆን የእግዚአብሔርን ስራ በትክክል ይሰራል። እና ፓስተር በአሁኑ ጊዜ የሚባለው እንደዛ በዛ ደረጃ ስለሆነ በጣም ነገሩ እየቀለለ መጣ። ነገር ግን ታውቃላችሁ፣ እኔ በኤፌሶን ምዕራፍ 4:11 ላይ አምስት ቢሮዎች አሉ። ሐዋርያት፣ የነቢያት፣ የአስተማሪ፣ የወንጌላዊ ምናምን። ይሄ ፓስተር ቢሮ ፓስተር ትክክለኛ ፓስተር ከሌለ እነዚህ እንደሌሉ እነዚህ በሙሉ ከፓስተር ስር ነው የሚወጡ። ሐዋርያ የሚወጣው ከፓስተር ስር ነው። ነቢይ የሚወጣው ከፓስተር ስር ነው። አስተማሪ ወንጌላዊ የሚወጣው ከፓስተር ስር ነው። እና ስለዚህ የካስተር ነገር ዝም ብሎ ሳይሆን አዎ ኢዝባክን በጣም በየሚያሰኘኝ ምንም ይሁን ምንም ጌታን በጣም ወዳል ኢዝባክን በአይምሮም ባይበስል በአቀራረብም በእውነቱ ጌታን በጣም ስለምወድ ይገባበታል። ነገር ግን እንዴት እንደሚያደርግ አያውቅም። እና ስለዚህ ሰው ፓስተር ብቻ ስለሆነ እግዚአብሔርን ያገለግላል ማለት አይደለም። ደግሞ ይህንን እንድናው ሰው ሌክቸረር ሊሆን ይችላል፣ ሰው ሐኪም ሊሆን ይችላል፣ ሰው ገበሬ ሊሆን ይችላል፣ ሰው ቢዝነስ ማን ሊሆን ይችላል፣ የቢሮ ጸሐፊ መሆን ይችላል። ክርስቲያን ጌታን የሚወድ ከሆነ የሚያከብር ከሆነ የሙሉ ጊዜ አገልጋይ እንደሆነ መቆጠር አለበት። አንድ ፕሮፌሰር አለ ኢትዮጵያ ውስጥ እና አንድ ጊዜ ካላናገር ከኋለ ቀጠሮ ያዝንና ትንገናን በሌላ ትንቢት ይናገራሉ። ትንቢት ከዚህም ከዚህም ትክክለኛ ቦታ አይደለም፣ አንተ ከዛ ወጥተ ፓስተር እንድትሆን ነው ጌታ የምፈልገው ይኛላል እና ትንቢታቸውን ተውና አንተ ባለበት ፍሬያማ ሁን አልኩት። አንድ ጊዜ አገኝቶኝ ከዛ በኋላ እግዚአብሔር ባርክ ከስንት ነገር አወጣኛል። እና ስለዚህ አገልግ ፓስተር መሆን አያስፈልገኝም። እኔ ጌታን ለማገልገል ሌላ ስጦታ ሊኖረኝ ይችላል፣ በሚገባ መስራት የሚችል እንጂ መሀንዲስ መሆን ይችላለሁ፣ የተለያየ ነገር ሊሆን ይችላለሁ። ፓስተር መሆን ልዩ ጥሪ ነው፣ መለኮታዊ ጥሪ ነው። ልዩ ህይወት ያስፈልጋል። ፓስተር ምግብን ለማግኘት ገቢን ለማግኘት ሽብን ለማግኘት ፓስተር አልሆንም። ፓስተር እንደዛ ብለን ፓስተር ከሆን በጣም ስደተኞች ነን፣ ነገራችንም አያምርም። እና ስለዚህ በነገሩ ፓስተር መሆን ጥሪ ነው፣ ዝግጅት ያስፈልጋል፣ ብስለት ያስፈልጋል። ምክንያቱም የብዙ ሰዎች ህይወት የብዙ ሰዎች ደስትኒ በእጃችንና በትምህርታችን ስር ስለሚሆን ነው።
በጣም በጣም ነው የምናመሰግነው ዶክተር ቄስ ዶክተር ቶሎሳ ጉዲና በአትላንታ ኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ። አድማጮቻችን እየተወያየን ያለ ነው ከቄስ ዶክተር ቶሎሳ ጉዲና በአትላንታ ኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ ዋና አገልጋይ ጋር ነው። መርሃ ግብራችንን በቀጥታ መስማት ካልቻላችሁ ሳምንቱን ሙሉ የምትሰሙበት የስልክ መስመር አለን። በስልክ በ712-432-9790 በተለይ በሰሜን አሜሪካና በካናዳ የምትኖሩ አድማጮች በ712-432-9790 ምንም አይነት አክሰስ ኮድ ሳያስፈልግ፣ ምንም አይነት የመጥሪያ ወይም የመግቢያ ቁጥር ሳያስፈልግ ይሄን በመደወል በቀጥታ ይሄንን መርሃ ግብር መስማት ይችላላችሁ። ቄስ ዶክተር ቶሎሳ ጉዲና፣ ብዙ ሰዎች የሚጠይቁት ጥያቄ አለ። አንዳንድ ሰዎች ቤተክርስቲያን ውስጥ ክፉ ነገር ሲደረግ ወይ ደግሞ ብዙ ሰው ሊፈልገው ወይ ሊሰማው የማይችለውና የማይፈልገው ኃጢአት ሲደረግ ምን አይነት አስተያየት ይሰጣሉ? እንዴ ሌላ እምነት ውስጥ ከዚህ በላይ ይደረግ የለም ወይ? በኦርቶዶክስ ቤተክርስቲያን እንደዚህ አይነት ነገር ይደረጋል፣ ምን አዲስ ነገር አለ ብለው እንደውም ኃጢአቱን ለማስተባበል ወይንም ለማጣጣል ይሞክራሉ። እና መጽሐፍ ቅዱስ ላይ ደግሞ ኃጢአተኛን ኃጢአቱን ባትነግረው ብድራቱን ካንተ ጠብቃለሁ ይላል። መቼም ይህን ያብራሩታል እርሶ ራስዎት። እንደ ሲኒየር ፓስተርነቶ፣ እንደ ሲኒየር አገልጋይነቶ እንደዚህ አይነቱን አመለካከት እንዴት ያዩታል?
አዎ በአሁኑ ጊዜ ብዙ ግራ መጋባት አለ በክርስቲያኖችና በአለማውያን መካከል። የመለየት መንፈስን የመለየት ቤተክርስቲያንን ከዓለም የመለየት የክርስትናን ህይወት ከሌላ ህይወት የመለየት ችግር አለ። ስለዚህ በአሁኑ ጊዜ እንዳመከራከራል በምዕራብ ሀገር እንደምታውቁት በአሁኑ ጊዜ በጣም እነዚህ ሆሞሴክሱዋል ግብረ ሰዶማውያን የተለያዩ እንትን ያለ ለምን በቤተክርስቲያን አይገቡም ብሎ ይከራከራሉ። ለምን መቶች አሁኑ ለምን ፓስተሮች አይሆኑም ብሎ ይከራከራሉ። ለምንድን ነው ዘሪስ ኮምፕሊትሊ በጣም በጣም ግራ መጋባት አለ። መንፈሳዊን ነገር ከእግዚአብሔር ነገር ከዓለም ነገር ከማያዊና መንፈሳዊን ነገር ከስጋ ነገር መለየት እያጣተን የሆነበት ዘመን ነው። ትውልዱ በዳው ስም ያል ስለዚህ ምን አለ ያጣትን ቢሰራ ዘሌ ይሰራል እንዴ? እግዚአብሔር ቢሰራ ወይ እና ያ ምን አድርጎ እንዳው በዓለምም ላይ ብዙ ብዙ ስደትን ያመጣል። በ1870 ዓ.ም አካባቢ ወይ ሪሊጅን ፓርላመንት የሚባል ተቋቋመ። የዓለምን ዓለም ላይ ያሉትን ሃይማኖቶች ለምን አናገናኝም? ምን አለ አንድ ቦታ ነው የምንሄደው፣ የተለያየ ስራ ነው የምንሰራው፣ በተለያየ መንገድ ነው የምናመልከው። ከዛ ተብሎ በዛ ተጀመረ። ቀስ እያለ ነገሩ ብዙም ማለግም 1920 ላይ እሱ እየጠቀመ ሲመጣ አሁን ደግሞ በዓለም ላይ ዩኒቲ አንድ ላይ የማምለክ አንድ ሃይማኖት ብናደግ የዓለም ችግር ይቃለላል የሚል ሀሳብ መጣ። ጎርባቾቭ መጽሐፍ ጻፈ እና መሸል ጎርባቾቭ ማለት ነው። መጽሐፍ ጽፎ ምን አለ? በምድር ላይ ጦርነትን ልናስቀር፣ ጭቅጭቅን ልናስቀር ከፈለግ እነዚህ ኤክስትሪም የሆኑትን እነዚህ በጣም ብዙ አንድን ነገር የሚያጋንኑትን ነገር ትተን ሁሉን ሃይማኖትን በአንድ ላይ ብናደርግ፣ ሃይማኖት ሁሉ አንድ ቢሆኑ በዚያን ጊዜ የብዙዎችን ልብ እንቆጣጠራለን፣ ኢኮኖሚውንም ፖለቲካውንም መቆጣጠር ይቻላል። ሃይማኖትን ግን አንድ ላይ ካላመጣን ብዙ አስቸጋሪ ነው ብሎ መጽሐፍ ጽፎ ለዓለም መሪዎች በሙሉ ላከ። በቢግኒንግ ኦፍ ዘ 80ስ እና ምንድነው እሱ ኮምፒውተር ማለት እና ከዛ በኋላ አሁን በዓለም ላይ የህብረት የኢኩሜኒካል ሙቭመንት የሚባል በዓለም ላይ በሙሉ ቡዲስት፣ ህንዱ፣ እስላሙ መናፍስታዊ አንሚስትስ የሚባሉ እነዚህ የአንሰስተርስ የዘር ማንዘሪ መንፈስ የሚያመልኩ ከአፍሪካ፣ ከህንድ፣ ከዓለም አካባቢ ተሰብስበው በሮም ላይ ስብሰባ አደረጉ እና እዛ ላይ አንድ ነገር ሆነ። የመጨረሻ ስብሰባቸው ላይ ኮንፈረንሳቸው ላይ ትጸልይ እንድትጸልይ የተጠየቀችው ቡድስት ናት እና ቆማ ብትል ጸሎቷ ህዝብ በሙሉ ከእሷ ጋር ክርስቲያኑ ከእሷ ጋር ካቶሊኩ ከእሷ ጋር ፕሮቴስታንት ሁሉ ተንሶ ኮንፊውዥን በጣም ግራ መጋባት አለ። ኢየሱስ ክርስቶስን ከማጋ ዝቅ አድርገን ከማጋ ልናደርገው ነው? እኛ የምናመልከው አምላክ የአብርሃም አምላክ የሲያቅ አምላክ የያዕቆብ አምላክ በመጨረሻ ዘመን በክርስቶስ ኢየሱስ የተገለጠ አምላክ መዳን በማንም የለም ያለ ኢየሱስ ክርስቶስ፣ መቀደስ ያለ ኢየሱስ ክርስቶስ የለም፣ መንጻት ያለ ኢየሱስ ክርስቶስ የለም። እና ስለዚህ ጥያቄው ምን አለ እዛ ማጥያት ይሰራል? እዚህ ማጥያት ይሰራል? ምን እንደፋ ይባል? እኮ ሰማይና ምድር ነው። እግዚአብሔር ቤትና በእግዚአብሔር ቤት ውጭ ያለው ሰማይና ምድር ነው። እንደፋ ይባል? ይሁንና ሰው ደካማ ነው። ሰው ኃጢአትን ይሰራል። ኃጢአትን በሚሰራበት ጊዜ ይሄንን ኃጢአት መገሰጽ ማስተካከል ትክክል እንገስጻለን፣ ማስተካከል አለብን። ምክንያቱም እግዚአብሔር ከዓለም ከዚህ ጭምልቅልቅ ካለ ጋር መንፈሱ አይሄድም። የእግዚአብሔር መንፈስ የተቀደሰ መንፈስ ነው፣ ቅዱስ መንፈስ ነው። ሰውን በአእምሮ ይቀድሳል፣ በልቡ ይቀድሳል፣ በህይወቱ ይቀድሳል። እግዚአብሔር የምቀድስ አምላክ ነው። ስለዚህ እዛ ማዶ ይሰራልና እዚህ ቤት ይሰራ ማለት ይሄ የማይታሰብ ይሁንና ሰው ላይ ድካም አለ። ድካም ካለ ምን ይሁን ነው እንገስጸው ወይ ምን ይበል? አይ እንደዚህ ምን ይላል? ሀጢያትማ ድሮ ሰውን ያጠፋ ነው። ኢየሱስ ክርስቶስ እኮ በመስቀል ላይ ሞት ድራማ አይደለም፣ ትራታ አይደለም። ለሰው ሀጢያት ነው የሞተው። ስለዚህ ሀጢያት አሁንም አጥፊ ነው። ለሰይጣን መንገድ ይሰጣል። ሰይጣን የሰውን ኑሮ፣ የሰውን ትዳር፣ የሰውን ጤና እንዲያጠፋ ያደርጋልና ሀጢያትን ዝም አንልም። ነገር ግን አንድ ማስተዋል ያለብን ኃጢአተኛን ስንገት በፍቅር መሆን አለበት፣ በማስተዋል መሆን አለበት። እንድንፈውስ እንጂ እንድንሰብረው እንዳንሰብረው፣ ሰብሬ ከጥቅም ውጭ እንዳናወጣው በሚገባ ተጠንቅቀንለት ከዛ አውጥተን ወደ ጌታ መመለስ አለብን። የዛ አይነት አቃቶች አለ። በዛ አይነት መፈወስ አለብን እና ኃጢአትን መገሰጽ አለብን። ነገር ግን ለመገሰጽ ማስተዋልና ጥበብ ያስፈልገናል ማለት ነው።
እሺ፣ በጣም በጣም ነው ማመሰግነው ቄስ ዶክተር ቶሎሳ። ይሄ እንግዲህ ምናልባት የመጨረሻ ጥያቄያችን ይሆናል። ካለን ደቂቃ አንጻር እጅግ ጥልቅ የሆነ ትምህርት ነው። በተለይ ሰሞኑን ያለው ሁኔታ ግልጽልጽ ባለ መንገድ አንድ ሰው ኢትዮጵያ ውስጥ ፓስተር መሆን የሚችለው በምን አይነት ሁኔታ ነው? ቤተክርስቲያንስ እንዴት አርጋ ነው የምታስተናግደው በሚለው ላይ ጥሩ መግለጫና ጥሩ ትምህርት ነው የሰጡን። እንደው በመጨረሻ ላይ ላቀርበው የምፈልገው ጥያቄ እንግዲህ የኃጢአት ትንሽ ትልቅ የለውም። አንዳንድ ጊዜ በግለሰብ የሚሰሩ ኃጢአቶች አሉ፣ አንዳንድ ጊዜ ደግሞ በኢንስቲትዩሽን በድርጅት ወይ ደግሞ በተቋም የሚሰሩ ኃጢአቶች አሉ። እኔ በግሌ የምሰራው ኃጢአት ይኖራል። አንድን ድርጅት፣ አንድን ተቋም፣ አንድን የሃይማኖት ድርጅት ወክዬ ደግሞ የምሰራው ኃጢአት ይኖራል እና ያ ምናልባት የኔን ብቻ ሳይሆን እዛ ውስጥ ያሉትንም የድርጅትንም አባላት የሚመለከት የሃይማኖቱንም አባላት የሚመለከትም ሊሆን ይችላል እና አንደኛ ነገር እንደዚህ አይነት ኃጢአት ሲሰራ ያ ሰው ኃጢአቱን ይቅርታ ለመጠየቅ ወይ ደግሞ ወጥቶ በግልጽ ለመናገር የሞራል ግዴታ አይጣልበትም ወይ በቤተ ክርስቲያን ደረጃ? ሁለተኛስ እንደዚህ አይነት ኃጢአት ሲኖር ቤተ ክርስቲያን እንዴት ነው የምታስተናግደው? ተመልሶ አገልጋይ መሆን ይችላል? በደነበረበት ቦታ ይመለሳል? ወይስ በቤተ ክርስቲያን ምን አይነት ውሳኔ ነው ሊሰጥ የሚችለው? ምን አይነት እርምጃስ ነው የሚወሰድበት? ይሄ የመጨረሻ ጥያቄ ይሆናል። ስለነበረን ጊዜ በጣም አመሰግናለሁ ቄስ ዶክተር ቶሎሳ ጉዲና።
የኃጢአቱ ኃጢአት ያበላሻል። ኃጢአት የሰራውን ብቻ አይደለም የሰማውንም እንኳ ይመርዳል። እኔ ሰዎች ኃጢአታቸውን ለመናዘዝ ወደ እኔ ሲመጡ እንድነግሩኝ አልፈልግም። በጣም በጣም አስፈላጊ በጣም እንደ ካልተጨነቁበት እንድነግሩኝ አልፈልግም። ምክንያቱም ኃጢአት ያደረገውንና የሚሰማውን ሰው ይበክላል እና ስለዚህ እንደዛል በግል ከሆነ አሁን ለምሳሌ በቤተ ክርስቲያን ውስጥ ሰው ኃጢአትን ከሰራ ጉባኤው የማያውቅ ከሆነ ያን ሰው ወስደን መክረነው ንስሐ ገብቶ አስተካክለን ወደ ቤተ ክርስቲያን እንመለሳለን። የጉባኤ ጉዳይ አይደለም። በጉባኤ ደረጃ ደግሞ በሚሰራበት ጊዜ ተነስቶ በጉባኤ ፊት ይናዘዛል። ከዛ በኋላ ጉባኤውም ይቅር ይለዋል። ከዛ በካውንስል በምክር በትምህርት እስኪፈወስ ድረስ እንከታተለዋለን ማለት ነው። ሌላው እንደዚህ አይነቱ ሰው ወደ አገልግሎት ሊመለስ ይችላል ወይ የሚል ጥያቄ ነው። አንድ ጊዜ ካቶሊክ ፕሮፌሰር ማለት ፊሎሶፈር እንዲህ አሉኝ፣ እንደናንተ እንደ ፕሮቴስታንቶቹ ጄኔራሎቻቸውን የምገሉ የሉም አሉ። ምን ማለት ሆነው አልኳቸው። እናንተ ሰው በኃጢአት ሰራ ብላችሁ ከኃጢአት በቃ ኃጢአተኛ ነው ብላችሁ ትገላላችሁ። እውነትን ነገሩ በጣም በጣም በውስጥ የገባ እኛ ችግራችን ምንድን ነው? አሁን ለምሳሌ አንድ ጄኔራል ጦር ሜዳ ሆኖ ሄዶ ከቆሰለ ከዛ በኋላ ወደ ቤት ከመጣ ቆስያልና ጥፋትን ሰርቲያልና ከዛሬ ጀምሮ ወታደር ተብለ አትጠራም፣ ወደ ሜዳ አትመለስም ይባላል አይባልም? ምንድን ነው የምደረገው? ይታከማል፣ በደንብ ይያዛል፣ ይፈወታል። ከዛ በኋላ ከነማ አድርጎ ወደ ሜዳ ሄዶ ለሀገሩ ይዋጋል። የእግዚአብሔር ሰዎች በየዘመናቱ በተለያየ ሁኔታ ይቆስላል ቆስለዋል። ችግሩ በእኛ በኢትዮጵያውያን ዘንድ ሰዎችን የማጋለጫ እናጋልጣቸዋለን እንጂ የምናክማቸው፣ የምንመክራቸው፣ የምንመልሳቸው፣ የምንፈውሳቸው ቦታ የለንም። እንደዚህ አይነት ነገር በማከላችን አልተለመደም። ሰውየው መልካም ከሆነ ጥሩ እስከሰራ ኃጢአትን እስካልሰራ ድረስ መልካም፣ ኃጢአትን ከሰራ አውጣው፣ ሊፋው፣ ለዓለም አጋልጠ ስጠው። እንዲያውም ወገኖችን የማነቅንትን የምላችሁ ሁሉ ይህንን ልባር ባካችሁ፣ ስለማንም ድካም አታው፣ ስለማንም ድካም ለማንም አሳልፋችሁ አታው። እነዚህን ሰዎችን እንትን ካል እንጸልላቸው፣ በጸሎት እንያዛቸው፣ በጸሎት እንቀፋቸው፣ ይፈወሱ። ከፈወሱ ከተፈወሱ ምን ይሆናሉ? አገልጋዮች ይሆናሉ። ለእግዚአብሔር መንግስት መስካሪዎች፣ ለእግዚአብሔር መንግስት የታጠቁ ሰራተኞች ይሆናሉ። ብዙዎችን ከአጋንንት እጅ፣ ከሰይጣን እጅ፣ ከአለ ወደዛ መመለስ ይችላል ማለት ነው። ጌታ እግዚአብሔር ይባርካችሁ።
በጣም በጣም አመሰግናለሁ ቄስ ዶክተር ቶሎሳ ጉዲና፣ በአትላንታ ኢትዮጵያ ወንጌላዊት ቤተክርስቲያን ዋና አገልጋይ ስለነበረን ጊዜ። በአድማጮቻችን ስም በጣም እያመሰገንኩኝ በድረገጻችን በኢትዮጵያንthisweek.com እንደገና በመቅረቦ እና ስለሰጡን ማብራሪያ እያመሰገንን፣ ወደፊት ደግሞ እንደዚህ አይነት መንፈሳዊ ጥያቄዎች ሲኖሩን የሁሉንም ወገን እኩል ማስተናገድ ግዴታችን ነውና ለተለያየ ወገን የሚሰሙትንም አስተሳሰቦች ማዳመጥ ያስፈልጋልና አርሶም የኢትዮጵያ ወንጌላዊት ቤተክርስቲያንን በመወከል ስለቀረቡልን ምስጋናዬ እንደገና ይድረሶ። በጣም አመሰግናለሁኝ። መልካም ሳምንት እመኝልዎታለሁ።
እግዚአብሔር ይባርክ ወዳጄ። ጌታ ኢየሱስ ክርስቶስ ይባርክ።
አሜን አሜን። አመሰግናለሁ።
አድማጮቻችን አሁን ወደ ሁለተኛው የመራ ግብራችን ዝግጅት እንተላለፋለን። በመጀመሪያው ክፍለ ጊዜ ከቄስ ዶክተር ቶሎሳ ጉዲና ጋር ያደረግነውን ውይይት በማስመልከት አስተያየት፣ ሐሳብ ወይንም ጥያቄ ቢኖራችሁ በስልክ መስመራችን 7124329790 በመደወል እና 0ን በመጫን ከ3 ደቂቃ ባልበለጠ አስተያየታችሁን ወይም ጥያቄያችሁን ማቅረብ ትችላላችሁ። ወይንም በድረገጻችን አድራሻ ethiopianthisweek@gmail.com ደግሞ አለው ethiopianthisweek@gmail.com አንድ ነው ብላችሁ መልእክት ብትልኩልን መልእክታችሁን የሚደርሰን መሆናችንን እንገልጻላችኋለን። ዛሬ የሁለተኛው መራግብራችን የሚያተኩረው በዩክሬንና በራሽያ መካከል የተፈጠረውን ውጥረት እየተጋጋለ መምጣትና ግለቱ ከንግግር አልፎ በአንድ ወቅት እንደ አንድ ቤተሰብ ሲተያዩ የነበሩትን ሀገሮች ራሽያንና ዩክሬንን ማለታችን ነው ወደማያቆም ጦርነት ይዟቸው እንዳይገባ እያሰጋ ባለበት ሁኔታ ታላላቆቹ የዓለም ሀገራት የተለያየ አቋም መያዛቸውን በማስመልከት የተከታተልነውን እናቀርብላችሁ አሰብን። በኢኮኖሚም ሆነ በጦር ሁሌም ሻምፒዮኗ የምታየው በነገራችን ላይ አሜሪካ በገባችበት የጦር ሜዳ ሁሉ አሸንፋ ትወጣለች ማለት አይደለም። አሜሪካኖቹ የዩክሬን ህዝብ ራሱን መከላከልና መጠበቅ አለበት በሚሉት አዲስ ዜማ ዩክሬንን እስከ አፍንጫዋ አስታጥቀን ከራሽያ ጋር እናጋጥማታለን ሲሉ፣ የአውሮፓ ሀገራት በተለይ ጀርመን የለም ችግሩ ከአትላንቲክ ወዲያ ማዶ ያሉት ወዳጆቻችን እንደሚያስቡት ቀላል አይደለም። ጦርነት ከተጀመረ ችግሩና ዳፋው የራሽያና የዩክሬን ብቻ ሳይሆን ሁላችንንም እንደ ሰደድ እሳት ያደርሰናልና በሰላማዊና በውይይት ብቻ ነው ምንፈታው በማለት አሜሪካን ሐሳቧን እንድትቀይር በተለይ ጀርመን በዚህ ጉዳይ ላይ ግንባር ቀደም በመሆን መሪዋን ወደ አሜሪካ ከመላኳ ባሻገር በተለያዩ መድረኮች እኛ አውሮፓውያን ጦርነትን በክፍለ ዓለማችን ልናየው አንፈልግም ያለፈው ይበቃናል እያሉ ሲሆን ይህን በማስመልከት የቸርመን ድምጽ ጋዜጠኛ ነጋሽ መሐመድ በሳምንት ያቀረበው ትንታኔ ጆሮ ግቡ ሆኖ ስላገኘነው እንዳለ ልናቀርብላችሁ አሰብን። ከዚህ የመሻገረ ሙዚቃ በኋላ የነጋሽ መሐመድ እይታ ይቀርባል። አብራችሁን ቆዩ።
ለኢራቅ ይሁን ለዓለም ሰላም በርግጥ ያተረፉት ነገር የለም። አንድ ጊዜ አልቃይዳ ሌላ ጊዜ የሺያ አክራሪ በቅርቡ ደግሞ አይሲስ እየተባለ ያን ምድር እስከዛሬ ድረስ የሚያሸብር የሚያተራምሰው ኃያሉ ዓለምንም ካንዱ ጦርነት ወደ ሌላ ጦርነት የሚያባትለው የልቅት ፍጅት እቶን ባንድ ወይም በሌላ ጎኑ በ2003 ኢራቅ ስትወረር መለኮሱን አለመቀበል በርግጥ ግብዝነት ነው። ከዚያ አለመማር ደግሞ ዳግም ጥፋት። የጀርመን አመራሄተ መንግስት ወይዘሮ አንጌላ ሜርክል ባለፈው ሳምንት ማብቂያ ለሚኒኩ ጉባኤ እንደነገሩት አብዛኞቹ የአውሮፓ መንግስታት ለዩክሬን ቀውስ የነ ጆን ማኬን ወታደራዊ መፍትሄን አይቀበሉትም።
ይህ ግጭት
በወታደራዊ ኃይል አይፈታም የሚል ጽኑ እምነት አለኝ። በዚህም ምክንያት ጥረታችን በዲፕሎማሲው ላይ እንዲያተኩር ወስነናል። አብሮም የአትላንቲክ ማዶ ለማዶ መንግስታት በሩሲያ ላይ በጋራ ማዕቀብ መጣላቸውና ለማጠናከር መስማማታቸው አስደሳች ትብብራቸውን የሚያሳይ አብዛኞቹ የአውሮፓ መንግስታት ለዩክሬን መንግስት ዘመናዊ ጦር መሳሪያ በማስታጠቅ ሩሲያን ማዳከም የሚለውን የአሜሪካኖችን ሀሳብ የተቃወሙት ሜርክል እንዳሉት ግጭቱ በጦርነት ይፈታል ብለው ስለማያምኑ ብቻ አይደለም። ኢራቅ ከተፈጸመው ስህተት ስለተማሩ ብቻም አይደለም። የጦርነትን መጥፎ ሂደት ውጤት ኖረው ተወልደው አድገው የጀርመኑ ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር እንዳሉት ደግሞ ከታሪክ ተምረውትም ጭምር እንጂ
uns europäer bleibt ja trotz konflikt den wir aktuell haben
ለኛለ አውሮፓውያን ምንም እንኳን አሁን ግጭት ቢኖርብንም መልካ ምድራዊ አቀማመጣችንና ታሪካዊ ተሞክሮአችን ያስተማረን ትልቅ ስፍራ አለው። የአውሮፓ ጸጥታና ደህንነት ዋስትና የሚኖረው ከሩሲያ ጋር እንጂ ሩሲያን በመቃረን አይደለም። የሩሲያ መጻኢ ተስፋም የሚሰምረው ከአውሮፓ ጋር እንጂ አውሮፓን በመቃረን እንዳልሆነ ሞስኮ ይሆንላት ይገባል።
nur mit und nicht gegen Europa geht.
Die Politiker tantanyot endemilot, ye President Barack Obama mastrader Ukraine mengistin nastatq yemilawun yenna senator John McCain aqwam eskahun aldekefom. Germanna ye Fransay mariwoch kemeshe ke Paris, Berlin, ke Kiev, Moscow yemabatalachaw sabab mekniyatim ye Obama mastrader letekawamochu gifit kemenberkeku befit salamawi mefte lemagnet nebere. የመራሄተ መንግስት አንጌላ ሜርክልና የፕሬዝዳንት ፍራንሷ ኦላንድ የድርድር ውጤት ሳይታወቅ ብራስልስ የገቡት የዩናይትድ ስቴትስ ምክትል ፕሬዝዳንት ጆ ባይደን እንዳሉት ግን መስተዳድራቸው ከዲፕሎማሲው ይልቅ ጦር መሳሪያ ማስታጠቁን የሚደግፍ ነው የመሰለው።
So we will continue to provide Ukraine with security assistance.
ስለዚህ ለዩክሬን ጸጥታ ማስከበሪያ ድጋፍ መስጠታችንን እንቀጥላለን። ጦርነትን ለማበረታታት አይደለም። ዩክሬን ራሷን እንድትከላከል እንጂ ግልጽ ነው። ዩክሬን ወታደራዊ መፍትሄ ይኖራል ብለናል። የዛ ነው ያክል ግልጽ ነው። ሩሲያዎች አሁን የሚያደርጉትን የማድረግ መብት የላቸውም። የተከበረ ሰላም መገኘት አለበት ብለን እናምናለን። ከዚያም በተጨማሪ የዩክሬን ህዝብ ራሱን የመከላከል መብት አለው
እናምናለን።
ዩናይትድ ስቴትስ ዩክሬንን በግልጽ ካስታጠቀች ደግሞ ሩሲያን ወደ ግልጽ ጦርነት ይስባል የሚል ስጋት አሳድሯል። የጀርመኗ መራሄተ መንግስት ወይዘሮ አንጌላ ሜርክል ትናንት ወደ ዋሽንግተን መጓዛቸው ደግሞ የስጋቱን ንረት ጠቋሚ ነው። ሜርክል ከፕሬዚዳንት ባራክ ኦባማ ጋር ዛሬ የሚያደርጉት ውይይት ስጋቱን መቀነስ አለመቀነሱ በርግጥ አልታወቀም። የውይይቱ ውጤት ሞስኮዎችን እኩል የሚያወግዙ እኩል የሚቀጡ የሚያገሉትን የአትላንቲክ ማዶ ለማዶ ወዳጅ መንግስታትን ልዩነት ለማጥበብ ወሳኝ መሆኑም ግልጽ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ግን ወትሮም ልዩነት የለም ባይ ናቸው።
Let me assure everybody, there is no division,
አስፈልግም። ኬሪ ልዩነቱን ለመሽፋፈን መሞከር የሸፋፈኑትን ለመግለጥ ግን የምክትል ፕሬዝዳንት ጆ ባይደንን መልእክት ከመከለስ አሊያም የሜርክልን የጥርፊያ ጉዞ ከማጤን ባለፍ አስተንታኛ አስፈልግም። ኮፊ አናን ከሁለት ዓመት በፊት በሶሪያ ጉዳይ አንድ አቋም አልያዙም ያሏቸው የሞስኮ፣ ዋሽንግተን፣ ብራስልስ ሀያላን በዩክሬን ጉዳይ በግልጽ መጻረራቸው ከተመሰከረ ሁለተኛ ዓመቱን ያዘ። ሴናተር ጆን ማኬን እና ተባባሪዎቻቸው የሚገፏቸው የአሜሪካ ፖለቲከኞች ለዩክሬን መንግስት ጦር መሳሪያ እናስታጥቃለን ማለታቸው ደግሞ በአውሮፓና በአሜሪካ መካከል የልዩነት መስመር መተለሙ እየፈጋ ነው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የልዩነቱን ስንጥቅ ለመፈንከት የአውሮፓ ህብረትን የዋሽንግተኖች ተቀጽላ ለማድረግ ጊዜ አላጠፉ። እንዳለመታደር የዩክሬን ቀውስ በየደረሰበት ደረጃ ሁሉ የአሜሪካ ባልደረቦቻችንና በእነሱ ተጽዕኖ ስር ያለው የአውሮፓ ህብረት የሚወስዱት እርምጃ ግጭቱን የሚያባብስ ነው። የአውሮፓ ህብረት የሩሲያን ተሳትፎ አልቀበልም ብሎ ዩክሬንን የምጣኔ ሀብት ትብብር ክበቡ አካል ሲያደርጋት የሆነው ይኸው ነበረ። ለመፈንቅለ መንግስቱ ከዚያ በፊት ደግሞ ለጸረ መንግስት ሰልፉ ቀጥተኛ ድጋፍ ሲደረግም ይኸው ተፈጽሟል። የኪየቭ ባለስልጣናት ብሔራዊ ድርድር ከማድረግ ይልቅ ስለተቃወሟቸው ብቻ የራሳቸውን ዜጎች በአሸባሪነት ሲወነጅሉ፣ መጠነ ሰፊ ወታደራዊ ዘመቻ ሲከፍቱና ጽንፈኛ ብሔረተኞችን ሲያደራጁ፣ የምዕራብ ወዳጆቻችን በተደጋጋሚ በቸልታ ማለፋቸውም የሞስኮ ውግዘት ማስጠንቀቂያ በምዕራባውያን የሚደገፉትን የዩክሬን ፖለቲከኞች ከአደባባይ ተሰላፊነት ወደ ሀገር ገዥነት ከመለወጥ በእርግጥ አልገጣም። የሚገዟት ሀገር ግን ገሚስ ግዛቷ የተቆረሰባት፣ የገሚስ ጎኗ ህዝብ የሚያልቅባት፣ ጥቅል ህልውናዋ የተመሰቃቀለባት መሆኑን ጭንቁ። ከአምስት ሺህ በላይ ህዝቧም አልቋል። በብዙ ሺህ የሚቆጠር ተሰዷል። በቢሊዮን ዶላር የሚገመት ሀብት ንብረቷ ወድሟል። ምዕራባውያን መንግስታት በሩሲያና ተባባሪዎቿ ላይ የጣሉት ማዕቀብ የሩሲያ ምጣኔ ሀብት መጉዳቱ በእርግጥ አላጠያየቀም። የሞስኮ ውግዘት ማስጠንቀቂያ የዩክሬን የአደባባይ ሰልፈኞችን ቤተ መንግስት ከመዶል እንዳልገታ ሁሉም የምዕራባውያን ዛቻ ማስጠንቀቂያ ማዕቀብ እና ቅጣት የሩሲያን እርምጃ አላስቆመም። ዘግይቶ የተጀመረው ድርድር ዲፕሎማሲም ቢያንስ እስካሁን ለውጤት አልበቃም። ድርድር ዲፕሎማሲውን ደጋግሞ ከመሞከር ይልቅ ከተፋላሚ ኃይላት አንዱን ለይቶ መቅጣት፣ ሌላውን ማስታጠቁም መፍትሄ ይሆን ይሆናል። መፍትሄው ሰላማዊ ሊሆን ግን አይችልም። ሀያላኑ ልዩነት አለመግባባታቸውን በጠመንጃ ኃይል ለመፍታት እያሰቡ ወይም እየሞከሩ ለደካማው ዓለም ችግር ፍትሐዊ መፍትሄ አለም ቢሉ ደግሞ ፈርቶ እንጂ ወዶና አምኖ የሚቀበል መኖሩ አጠራጣሪ ነው። ነጋሽ መሐመድ ነኝ። ቸር ያሰማን።
እንግዲህ ሰዓታችን እየተጠናቀቀ ነው። አድማጮች ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።